ይህ የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ነሐሴ 4 2015 ዓ.ም መሰናዶ ጀመረ። ከተኩስ ጋር በባሉት የአማራ ክልል ከተሞች እንቅስቃሴዎች መጠነኛ እንቅስቃሴዎች መጀመራቸው ተገለጸ።
ዛሬ በያዳው ሰላም ነው እንግዲህ ተኩስ ድምፅ አልሰማንም። አሁን በወርውር ያለ ያፈለገው እኛም ወደ ከተማ አደን ነበረ። ብዙ ቦታ ዝግ ነው። ያው ሰው እንቅስቃሴ አለው።
ጎንደር ዛሬ የሞቱ ልጆች ለቀማ ላይ ነች። አስከሬን ከአንድ ቤት ሁለት የሞተባትም አለ። ዛሬ በየቤቱ ደመር በደመር ነው። ያልተቀበሩም እንዲቀበሩ አስከሬን እየተነሳ ነው። ቀብርም እየተፈጸመ ነው። ያልተላቀሰም ደመር እየተላቀሰ ነው። ዛሬ ነው እንግዲህ በትንሹም ቢሆን ግንኙነት የተደረገው።
የሰማችኋቸው በአማራ ክልል የተለያዩ ከተሞች ያነጋገርናቸው ነዋሪዎች መካከል ናቸው። በምሽቱ ዘገባ ይኖረናል። በሌላ በኩል ደግሞ በአማራ ሕዝብ ላይ ለአመታት የተለየ የዘር በደል ተፈጽሞበታል ያሉ ኢትዮጵያውያን ዛሬ በዚህ በዋሽንግተን ዲሲ ሰልፍ አካሂደዋል። ዝርዝሩ ወደ በኋላ ላይ የሚደመጥ ይሆናል። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደማምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው መሰናደውን በመምራት ጽዮን ግርማ በአርቶቱ ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ በማቀናበር እስከ ምሽቱ አራት ሰዓት ድረስ አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪ አምሃሪክ የፌስቡክ ገጽ ላይና ድረ ገጽ ላይ እንድትከታተሉ እየጋበዝን አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ እንግዲህ ወልዴ ነኝ። በአማራ ክልል በፌዴራል መከላከያ ኃይሎችና በፋኖ መካከል ለቀናት ከተካሄደው ግጭት በኋላ አብዛኛው የአማራ ክልል ዛሬ ሐሙስ የተረጋጋ መሆኑን የክልሉ ነዋሪዎች መናገራቸው፣ በኦሮሞ ነጻነት ሰራዊት ወይም መንግሥት ሸኔ እያለ በሚጠራው ታጣቂ ቡድን ደጋፊነትና አባልነት ተጠርጥረው የተያዙ 330 ያህል ዜጎች ከሁለት ዓመታት በላይ ያለ ፍርድ ታስረው እንደሚገኙ ቤተሰቦቻቸው መናገራቸው የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በአማራ ክልል በፌዴራል መከላከያ ኃይሎችና በፋኖ መካከል ለቀናት ከተካሄደው ግጭት በኋላ የፌዴራል መንግስት የአካባቢውን ታጣቂዎች ከከተሞች ማስወጣቱን ማስታወቁን ተከትሎ አብዛኛው የአማራ ክልል ዛሬ ሐሙስ የተረጋጋ መሆኑን የክልሉ ነዋሪዎች ተናግረዋል። በክልሉ በነበረው አለመረጋጋት ምን ያህል ሰዎች ጉዳት እንደደረሰባቸው እስካሁን ይፋ የተደረገ የቁጥር መረጃ ባይኖርም የተለያዩ ሆስፒታል ውስጥ የሚያገለግሉ የሕክምና ባለሙያዎች ግን በርካታ ንጹሐን ዜጎች መገደላቸውንና ጉዳት እንደደረሰባቸው ለአዣንስ ፍራንስ ፕሬስ ዜና ወኪል ተናግረዋል። አንድ በጎንደር ዩኒቨርሲቲ ሆስፒታል ውስጥ የሚሰሩ ሐኪም ለዜና ወኪሉ በሰጡት መረጃ ወደ ሕክምና ተቋሙ ከተወሰዱት ሰዎች መካከል 20 ሰዎች መሞታቸውን እና በአብዛኛው ንጹሐን ዜጎች የሆኑ 190 ሰዎች ደግሞ ጉዳት እንደደረሰባቸው ገልጸዋል። ስማቸው እንዳይገለጽ የጠየቁት እኚህ ሐኪም በሆስፒታሉ ምግብና መድኃኒት እያለቀ ነው ያሉ ሲሆን በኦክሲጅን እና በደም እጥረት ምክንያት በሆስፒታሉ የሚገኙት ታካሚዎች እየሞቱ ነው ሲሉ ሁኔታውን አብራርተዋል። በተመሳሳይ ባህር ዳር በሚገኘው ፈለገ ሕይወት ሆስፒታል የሚገኙ ሌላ ሐኪም ጉዳት የደረሰባቸው 130 ሰላማዊ ዜጎች ወደ ሆስፒታሉ መግባታቸውን ገልጸው ከእነዚህ ውስጥ የ10 ሰው ሕይወት ማለፉን ተናግረዋል። ሰዎች በመንገድ ላይ ሊደርስባቸው የሚችለውን አደጋ ተጋፍጠው የተጎዱ ቤተሰቦቻቸውን ተሸክመው በእግር ወደ ሆስፒታሉ ይመጣሉ ያሉት ሐኪም በከተማው ውስጥ ባለው ከፍተኛ ስጋት የተነሳ አምቡላንሶች ሥራ ማቆማቸውን ተናግረዋል። በተያያዘ የአማራ ብሔራዊ ንቅናቄ አብን በአማራ ክልል ለተፈጠረው ችግር የፌዴራሉንና የክልሉን መንግስት ቀዳሚ ተጠያቂዎች አድርጓል። የኢትዮጵያ ቀይ መስቀል ማህበር በበኩሉ ዛሬ በሰጠው መግለጫ በአማራ ክልል በግጭቱ ለደረሰው ሰብአዊ ቀውስ ምላሽ ለመስጠት የድጋፍ ማሰባሰብ ስራ መጀመሩን ገልጾ በግጭቱ የሚሳተፉ አካላት የማህበሩን እንቅስቃሴ ደህንነት እንዲጠብቁ ጠይቋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዛሬ በሰጠው መግለጫ ደግሞ ሁሉም የግጭት ተዋናይ አካላት ለሰላም ቅድሚያ እንዲሰጡ ጠይቋል። አድማጮች፣ በዚህ ጉዳይ ላይ በአብይ ርዕስና በመጽሔት ዝግጅታችን ሰፋ ያለ ዘገባ ይኖረናል። በኦሮሞ ንጻነት ሰራዊት ወይም መንግስት ሸኔ ያለ በሚጠራው ታጣቂ ቡድን ደጋፊነትና አባልነት ተጠርጥረው የተያዙ 330 ያህል ዜጎች በአማራ ክልል በኦሮሞ ልዩ ዞን በከሚሴ ማረሚያ ቤት ከሁለት ዓመታት በላይ ያለ ፍርድ ታስረው እንደሚገኙ ነዋሪዎች ተናግረዋል። የልዩ ዞኑ ነዋሪ የሆኑት አቶ አህመድ ዑመር ለአሜሪካ ድምፅ እንደተናገሩት በሰሜን ኢትዮጵያ ሲካሄድ የነበረው ጦርነት ተከትሎ ሁለት ወንድሞቻቸው በቁጥጥር ስር ውለው ጉዳያቸው ለፍርድ ቤት ቀርቦ በነጻ እንዲለቀቁ ቢታዘዝም የዞኑ ፖሊስ ሊፈታቸው ፈቃደኛ ባለመሆኑ አሁንም እስር ቤት እንደሚገኙ ተናግረዋል። ከእነዚህ ለዓመታት ያለ ፍርድ በእስር ላይ ከሚገኙት እስረኞች መካከል አንዱ የወሎ ዘፈኖችን በማቀንቀን የሚታወቀው ሳአድ አወል ከአርባ ጊዜ በላይ ፍርድ ቤት ቀርቦ ክሱን በማስረጃ ውድቅ ቢያደርግም እስካሁን በእስር ላይ ይገኛል ሲሉ ቤተሰቦቹና የአካባቢው ነዋሪዎች ለቪኦኤ ተናግረዋል። በከሚሴ እስር ቤት ውስጥ በአሁኑ ጊዜ 760 የሚሆኑ እስረኞች ያሉ ሲሆን ከዚህ ውስጥ 330 የሚሆኑት በኦሮሞ ነጻነት ሰራዊት ደጋፊነትና አባልነት ተጠርጥረው የተያዙ ናቸው ሲሉ ነዋሪዎቹ ለቪኦኤ ዘጋቢ ተናግረዋል። በጉዳዩ ላይ መንግስት ኃላፊዎችን አስተያየት ለማግኘት ጥረት ቢደረግም የልዩ ዞኑ የፍትህ የጸጥታና ደህንነት እንዲሁም የኮሚኒኬሽን ቢሮ የአማራ ክልል በአሁኑ ወቅት በአስቸኳይ ጊዜ አዋጅ ስር ያለ በመሆኑ ምላሽ ለመስጠት እንደሚቸግራቸው ገልጸዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን የአማራ ክልል ቅርንጫፍ ጽህፈት ቤት ስለ ጉዳዩ ተጠይቆ ምላሽ ለመስጠት አመቺ ሁኔታ ውስጥ አለመሆኑን ገልጾ ወደፊት ጉዳዩን በመከታተል ምላሽ እንደሚሰጥ መግለጹን የሪፖርተራችን ገልሞ ዳዊት ዘገባ አመልክቷል። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም በኢትዮጵያ ትግራይ ክልል ለሶስት ወራት አቋርጦት የነበረውን የምግብ እርዳታ መቀጠሉን ቢናገርም የክልሉ የአደጋ ዝግጁነት ኮሚሽነር የምግብ እርዳታው አሁንም እንደተቋረጠ መሆኑን ተናግረዋል። ኮሚሽነሩ ዶክተር ገብረሕይወት ገብረ እግዚአብሔር ለቪኦኤ በሰጡት ቃል የምግብ እርዳታው ከታገደበት መጋቢት ወዲህ በክልሉ ካሉ ሰባት ዞኖች ውስጥ በሶስቱ ከረሃብ ጋር በተያያዘ የ1411 ሰዎች ሕይወት ማለፉን መዝግበናል ብለዋል። የዓለም የምግብ ፕሮግራም በተለያዩ የትግራይ አካባቢዎች የምግብ እርዳታ መቀጠሉን ባለፈው ማክሰኞ አስታውቆ ነበር። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ ነው። የኒጀር መፈንቅለ መንግስት መሪዎች አዲስ መንግስት አቋቁመዋል። የመፈንቅለ መንግስቱ መሪዎች ፕሬዚዳንት መሐመድ ባዙምን ወደ ስልጣን እንዲመልሱ የምዕራብ አፍሪካ ሀገሮች ክልላዊ የኢኮኖሚ ማህበረሰብ ኤኮዋስ የሰጣቸው የእሁዱ የጊዜ ገደብ አልፏል። መሪዎቹ ቀጥሎ በሚወስዱት እርምጃ ላይ ለመምከር ዛሬ አቡጃ ላይ አስቸኳይ ስብሰባ ተቀምጠዋል። የዚህን ዝርዝር ቆንጅት ታየ ታቀርብልናለች።
ኒጀር ዋና ከተማ ኒያሜ ላይ የሚገኘው የቪኦኤ ዘጋቢ እንዳለው ጁንታው የሽግግር መንግስቱን ያቋቋመው የኤኮዋስ መሪዎች አቡጃ ላይ ከመሰብሰባቸው በጥቂት ሰዓታት ቀደም ብሎ ነው።
የሽግግር መንግስቱ 21 አባላት አሉት። ስድስቱ የጦር ኃይል አባላት ናቸው። የመከላከያ ሚኒስትርነቱ የተሰጠው ለቀድሞ የጦር ኃይሎች ዋና አዛዥ ለጄኔራል ሳሊፍ ሞዲ ነው። የጸጥታ ኃላፊ ደግሞ ጄኔራል ቱምባ ማመር ናቸው። ቃል አቀባይ የነበሩት ኮሎኔል ሜጀር አብዱራማን አማዱ የወጣቶች ሚኒስትር ሆነዋል።
የመፈንቅለ መንግስቱ መሪዎች የወሰዱት እርምጃም የኤኮዋስን ጥያቄ አንቀበልም በሚለው አቋማቸው መጽናታቸውን እንደሚያሳይ ተመልክቷል። የሀገሪቱን መሪ መሐመድ ባዙምን የፕሬዝደንታዊ ዘብ አባላቱ ከገለበጧቸው ጊዜ አንስተው በመኖሪያ ቤታቸው በቁም እስር አውለዋቸዋል። ፓርቲያቸው ትናንት እንደገለጠው ቤተሰቡ ምግብ እያለቀበት ነው፣ ውሃም ኤሌክትሪክም ተቋርጦበታል። ይህ በዚህ እንዳለ ቀድሞ የተዋረጎች የሽምቅ ተዋጊ ቡድን መሪ የነበሩ አንድ ፖለቲከኛ መፈንቅለ መንግስቱን የሚቃወም ንቅናቄ ጀምረዋል። የመጀመሪያው የተደራጀ ተቃውሞ መሆኑ ነው። ጁንታው እስከ ትናንት ረቡዕ ድረስ የዲፕሎማሲ ጥረቶችን አልቀበልም ብሎ የከረመ ሲሆን፣ ትናንትና ግን የናይጄሪያ ፕሬዚደንት ቦላ ቲኑቡ የላኳቸውን ሁለት መልእክተኞች ተቀብሎ አነጋግሯል። በሌላ በኩል በኒጀር የሚገኘው የዩናይትድ ስቴትስ ኤምባሲ ኒያሜ ውስጥ የተቃውሞ ሰልፍ ለመቆጣጠር ብዛት ያለው የጸጥታ ኃይል መሰማራቱን አመልክቶ አሜሪካውያን ቤተ መንግስቱና መሀል ከተማው አካባቢ ከመገኘት እንዲቆጠቡ መክረዋል።
በመጨረሻም በማዊ ሀዋይ በተከሰተው የእሳት አደጋ እስካሁን ቢያንስ 36 ሰዎች መሞታቸው ታውቋል። በደሴቲቱ እሳቱ በፍጥነት በመዛመቱ በሺህ የሚቆጠሩ ነዋሪዎች ቤታቸውን ጥለው በመሸሽ ላይ ናቸው። ጥንታዊ ህንጻዎች በሚገኙባትና የቱሪስት መዳረሻ በሆነችው ለሃይና ከተማ እሳቱ መኪኖችንና ሌሎች ንብረቶችን ሲያቃጥል የእሳት አደጋ ሰራተኞች በመረባረብ ላይ ናቸው። 11,000 የሚሆኑ አገር ጎብኚዎች ትናንት ረቡዕ ደሴቲቱን ለቀው መውጣታቸው ሲታወቅ ተጨማሪ 1,500 የሚሆኑት ዛሬ እንደሚወጡ ይጠበቃል። ክብራትና ክብራን፣ ለዜናው የተመደበው ክፍለ ጊዜ በዚሁ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ኤደን መራቸዋሉ።
ወልዴን ከዓለም ዙሪያ ለተሰባሰቡ ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 4 2015 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ አብዝተን እናመሰግናለን። መሰናዶውን በመምራት ኤደን ገረመው፣ ፕሮዲውሰራችን ከብርሃን ኃይሉ ጋር እንዲሁም ደግሞ ከጽዮን ግርማ ዋና አዘጋጇ ጋር እንዲሁም ግርማ ደገፋና ሲሳይ አሸናፊ የድምጽና የቪዲዮ ቅንብር አዘጋጆቻችን ናቸው። ከነሱ ጋርና ከአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ ነው የምንጋብዛችሁ። አሁን ለምሽት ወደ ያዝነው አብይ ዘገባ እንሻገር። ከተኩስ ልውውጥ ጋብ ባሉት የአማራ ክልል ከተሞች መጠነኛ እንቅስቃሴዎች እንደተጀመረ ተነገረ። ከባህር ዳር፣ ከጎንደርና ከሸዋሮቢት ከተሞች ያነጋገርናቸው አስተያየት ሰጪዎች ከሰሞኑ የተኩስ ልውውጥ ጋብታ ያገኙት ከተሞቹ በዛሬው ዕለት አንጻራዊ መረጋጋትና መጠነኛ የነዋሪዎች እንቅስቃሴ እንደሚታይበትም ገልጸዋል። ትላንት ጋብ ያለው የተኩስ ድምጽ ዛሬም በከተሞቹ እንዳልተሰማባቸው የጠቀሱ አስተያየት ሰጪ ነዋሪዎቹ ነገር ግን በመሰረታዊ አቅርቦቶችና ግልጋሎቶች ችግር እንዲሁም ደግሞ በደህንነት ስጋት ውስጥ እንደሚገኙም አብራርተዋል። በተያያዘ የአማራ ብሔራዊ ንቅናቄ አብን በአማራ ክልል ለተፈጠረው ችግር የፌዴራሉንና የክልሉን መንግስት በአመራር ብቃትና ቁርጠኝነት ማነስ ቀዳሚ ተጠያቂዎች አድርጓቸዋል። የኢትዮጵያ ቀይ መስቀል ማህበር ደግሞ ዛሬ በሰጠው መግለጫ በአማራ ክልል በግጭቱ ለደረሰው ሰብአዊ ቀውስ ምላሽ ለመስጠት የድጋፍ ማሰባሰብ ስራ መጀመሩን ገልጾ በግጭቱ የሚሳተፉ አካላት የማህበሩን እንቅስቃሴ ደህንነት እንዲጠብቁም ጠይቋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዛሬ ባወጣው መግለጫ ሁሉም የግጭቱ ተሳታፊ አካላት ለሰላም ቅድሚያ እንዲሰጡም ጠይቋል። ኬኔዲ አባተ ዝርዝር ዘገባ አለው።
ለደህንነታችን እንሰጋለን በማለት ስማቸው እንዳይጠቀስ ጠይቀው አስተያየታቸውን የሰጡን የባህር ዳር ከተማ ነዋሪ ዛሬ ነሐሴ 4 ቀን 2015 ዓ.ም በከተማዋ የሰዎችና የንግድ እንቅስቃሴ በመጠኑ መስተዋሉን ገልጸዋል። ሆኖም በከተማ ውስጥም ይሁን ወደ ባህር ዳርና ከባህር ዳር ውጭ የሚደረግ የትራንስፖርት አገልግሎት እንደሌለ ተናግረዋል።
ዛሬ ባህር ዳር ሰላም ነው እንግዲህ ተኩስ ድምፅ አልሰማንም። አሁን ወርውሪ አንድ ያፈለገው ነው። እኛም ወደ ከተማ አይደል ነበረ። ብዙ ቦታ ዝግ ነው። ያው ሰው እንቅስቃሴ አለው። አሁን እኛ ጠዋት ላይ መድኃኒዓለም አካባቢ ነበር ያለውን ከመድኃኒዓለም አንስቼ በዚህ በመራው መውጫ ላይ የነበረው በዚያ አንስቼ እስከ ንወቅ ድረስ ማርክ ለማድረስ መከላከያው ብዙ ነው። በእግሩ እኛ ነው ሸክብ የሄደ ዝም ብሎ ዛሬ ሰላም ነው። ባህር ዳር ምንም ነገር የለም። ያው ባጃጅ ሙሉ ወርውር አይደል መዚያ እህል ምናምን ይሸጥ ነበር። አንዳንድ እየመጣ ወቅቶም ተከፋፍቷል። ብዙ ቦታም መብራት የለም። ግን አካባቢ እኮ የተወሰነ አለ። በተለይ እህል አብዛኝ ወቅቱ ዝግ ስለማይሆን ኪዳነ አካባቢ የተወሰነ እኛ ምደን ነበረ። አልፎ አልፎ የባሴ ባሰው ሰው እየመጣ አጋጣሚ ወፍጮ የሚፈጭ ነበር። የተወሰነ እንትን ሲለዋለ
ወፍጮ ቤቶች ተከፍተው ስራ እየሰሩ ነው ማለት ነው።
ሱቅ አብዛኝ ዝግ ነው። ወፍጮች እንኳ ከአንድ ክፍለ ከተማ ያለው ወፍጮ እና አጋጣሚ እኛ እጅ ሄደናል። ያች አካባቢ ላይ ሲፈጭ ነው አለ። የተወሰነ ሰውም ያለች ሁኔ ሲዘብ ነው አለ። አሳሳቢነቱ አሁን ይሄ እያለቀ ሲሄድ የሚመጣበት ቦታ አሁን ዝግ ነው። ያው ዝግ ሆነብ ነው። እኛ አሁን ለምሳሌ እህል ይቸረችራለሁ ሱቆች ነው እንጂ ብዙ ቦታ ላይ ክፍት ነው። በቃ አሁን እኛ ዛሬ እህል ሸሽጠን ነው የመጣ ነው። ጠዋት ለሄደን አሁን የመጣው ራሱ ያችን አምቻ ሁን ሲቸራችን አርፍጀ ነው የመጣሁኝ። እና በብዛት አንድ ገበያ ብቻ ናት እንጂ ያንም ደግሞ ወደፊት እህል አጣለሁ በማለት ነው አሁን ሰው ፍራቻ ያዘ።
እንደው ዋጋ እየጨመረ አይደለም
ዋጋው ዛሬ እኛ እንዲሁም ምስበሱ ማለት ነው። በዚህ ምክንያት መጨመር የለባችሁ ምናምን እየተባለ እህልም የረባት እህል ሰው እየሞተ እህል መጨመር ምን ያደርጋል ምናምን እየተባለ አሁን በሳምንት ባመጣ ነው ዋጋ ነው በምንሸርበት ሸጠዋል። ዛሬ አሁን በጣም ብዙ ሰው በጣም የ14ና አንተ ስለተጎዳ በጣም ከበድ ያለ ሰው ነው ሞተ። እና አሁን እኛ ዋጋ ራሱ ጭማሪ እንዲያታረጉ ምናምን የሚል ስበሱ የሚሸጠው ሰው እኳ
ከጎንደር ከተማ አስተያየታቸውን የሰጡን የከተማዋ ነዋሪም እንዲሁ በከተማዋ መጠነኛ የሰዎች እንቅስቃሴ መጀመሩን ነግረውናል። ለቀናት በቆየው ግጭት የሞቱ ሰዎችን የመቅበር ተግባር ዛሬም መቀጠሉንም አስተያየት ሰጪው ገልጸዋል።
ጎንደር ዛሬ የሞቱ ልጆች ለቀማ ላይ ናቸው። አስከሬን ከአንድ ቤት ሁለት የሞተባትም አለ። ዛሬ በየቤቱ ደመር በደመር ነው። ያልተቀበሩም እንዲቀበሩ አስከሬን እየተነሳ ነው። ቀብርም እየተፈጸመ ነው። ያልተላቀሰም ደመር እየተላቀሰ ነው። ዛሬ ነው እንግዲህ በትንሹም ቢሆን ግንኙነት የተደረገው እና አብዛኛው ግድያ ደግሞ ንጹሃን ላይ ነው። መንግስት ደግሞ እንደዚህ አይነት ባስተውሎት ማየት አለበት። የነገር አሁንም ሊቀጥል ስለሚችል በሰከነ መንገድ ከባኖች ጋር ሰከነ መንገድ ቢሆን አዋጭ ሆናለን እንገምታለን። ከዛውጭ እንቅስቃሴ አልፎ አልፎ ተጀምሯል። ያን ያህል አጥጋቢ አይደለም። ሰው እንዳልኩ በድንጋጤ ውስጥ ነው ያለው። ሰው ስጋት ላይ ነው። ነገ ምን ይፈጠራል አይነት ስሜት ድንጋጤ ስላለ እስካሁን ያን ያህል ፍሬ ተጀመረ ነገር የለም። ያን ያህል የለም። መከላከያ መከተማው ወጥቷል። ሞጣ ብለዋል ይመስል
አሁን ከተማ ውስጥ የመከላከያ ወታደሮች ነው አይታዩ?
አዎ ወጣ ብለው የሉም አይታዩ። ሰውም አሁን ምግብ የሚያጣበት አጋጣሚ ይፈጠራል ብዬ ነው ገምተው። በዚህ ከቀጠለ ለምሳሌ የጾም ምግብ ነው አብዛኛው የሚመገበው። እነዚህን የሚያመጣቸው ከአርሶ አደሩ ነው። አርሶ አደሩ ደግሞ ገበያ ካልመጣ የት ይገዛል?
ሸዋሮቢት ከተማም ዛሬ ወደ መደበኛ እንቅስቃሴዋ የመመለስ አዝማሚያ ተስተውሎባት እንደዋለች ነዋሪዎቿ ይገልጻሉ። የትራንስፖርት እንቅስቃሴም መኖሩን የገለጹት አንድ አስተያየት ሰጭ ጠዋት ላይ ከከተማው ወጣ ካለ ስፍራ የተኩስ ድምጽ ተሰምቶ እንደነበረም ተናግረዋል።
አሁን ደህና ምንም አይልም። አሁን ትንሽ ከትላንትናው ጋር ይላል አጋ ተኩስ አይሰማም። ተኩሱ ባቅ ብሏል።
ራቅ ካለ ቦታ ይሰማል ማለት ነው ተኩስ?
አዎ ከተማ ተራራው ላይም አሉ እኮ ከተማው ላይ ተራራው ላይ አሉ ተኩስ። አንድ ሁለት ይተኩስና ቆቆ።
አሁን አጠቃላይ ያለው እንቅስቃሴ ምን ይመስላል ከተማው ላይ?
የከተማ ምን ይባቃች አሉ አይደለ? እነሱ አልኮል መስጠት ጀምረዋል። ከተማው ባንክ ቤት ዝግ ነው። የተወሰኑ ሰዎች አልፎ አልፎ ተፍተ ነው እንቅስቃሴ ከአንድ ሰዓት በኋላ የለም።
ከምሽቱ አንድ ሰዓት በኋላ ማለት ነው።
ከትልትናው ይሻላል ዛሬ ነገን ደግሞ ሪያጣ።
ሌላ የሸዋሮቢት ነዋሪ ደግሞ
መኪና እየተንቀሳቀሰ ነው ዛሬ ምንም የለም። ዛሬ ሰላም ነው። ምንም ነገር የለም። ከየቦታው ነው መኪና እንቀሳቀሰ በቃ።
የተኩስ ድምጽ ሳለ
ተኩስ ዛሬ ጠዋት ላይ ግን ነበረ። የሆነ ዝም ብሎ ጠዋት ላይ ነበረ።
ከተማ ውስጥ ነው ወይስ
ከተማው ወጣ ይላል?
የሰው እንቅስቃሴስ ቤቶችስ በተለይ የንግድ ቤቶች ተከፍተዋል?
አዎ ዛሬ ነው እንግዲህ ምንም የለውም። ያን ያህል ባይሆንም ይወጣል ሰው። የግል እንትኖች ሱቆቹ ምናምን አልፎ ተስተውላል። አልፎ የንግድ ምናምን የለም። መንግስት ቤት ምናምን መስታየት የከፈተ የለም።
የአስቸኳይ ጊዜ ጠቅላይ መምሪያ እዝ ትናንት ባወጣው መግለጫ ባህር ዳር፣ ደብረ ማርቆስ፣ ደብረ ብርሃን፣ ላሊበላ፣ ጎንደርና ሸዋሮቢት ከተሞች ዘራፊው መንጋ ካላቸው አካላት ስጋት ነጻ ሆነዋል ማለቱ ይታወሳል። ነጻ ሆነዋል ባላቸው ከተሞች ከዛሬ ጀምሮ የአውሮፕላን በረራና ሌሎች አገልግሎቶች እንደሚጀምሩም ጠቁሟል። በተያያዘ ወደ ባህር ዳርና ጎንደር ዛሬ በረራ እንደሚጀምር በትናንትናው ዕለት ያሳወቀው የኢትዮጵያ አየር መንገድ ከነገ ጀምሮ ደግሞ ወደ ደሴ ወይም ኮምቦልቻ በጊዜያዊነት ተቋርጦ የነበረውን መደበኛ በረራ እንደሚቀጥል ዛሬ ባወጣው መግለጫ አስታውቋል። በሌላ በኩል በአማራ ክልል በመከላከያ ኃይሎችና በፋኖ መካከል ለቀናት ከተካሄደው ግጭት በኋላ የፌዴራል መንግስት ከተሞችን መቆጣጠሩን ማስታወቁን ተከትሎ አብዛኛው የአማራ ክፍል ዛሬ ሐሙስ የተረጋጋ መሆኑን አዣንስ ፍራንስ ፕሬስ ከክልሉ ነዋሪዎች ማረጋገጡን ዘግቧል። በክልሉ በነበረው አለመረጋጋት ምን ያክል ሰዎች ጉዳት እንደደረሰባቸው እስካሁን ይፋ የተደረገ የቁጥር መረጃ ባይኖርም በተለያዩ ሆስፒታሎች ውስጥ የሚያገለግሉ የሕክምና ባለሙያዎች ግን በርካታ ንጹሃን ዜጎች መገደላቸውንና ጉዳት እንደደረሰባቸው ለአጃንስ ፍራንስ ፕሬስ ተናግረዋል። አንድ በጎንደር ዩኒቨርሲቲ ሆስፒታል ውስጥ የሚሰሩ ሐኪም ለዜና ወኪሉ በሰጡት መረጃ ወደ ሕክምና ተቋሙ ከተወሰዱ ሰዎች መካከል 20 ሰዎች መሞታቸውንና በአብዛኛው ንጹሃን ዜጎች የሆኑ 190 ሰዎች ደግሞ ጉዳት እንደደረሰባቸው ገልጸዋል። ስማቸው እንዳይገለጽ የጠየቁት እኚህ ሐኪም በሆስፒታሉ ምግብና መድኃኒት እያለቀ ነው ያሉ ሲሆን በኦክስጅንና በደም እጥረት ምክንያት በሆስፒታሉ የሚገኙ ታካሚዎች እየሞቱ ነው ሲሉ ሁኔታውን አብራርተዋል። በተመሳሳይ በባህር ዳር በሚገኘው ፈለገ ህይወት ሆስፒታል የሚሰሩ ሌላ ሐኪም ጉዳት የደረሰባቸው 100 ሰላማዊ ሰዎች ወደ ሆስፒታሉ መግባታቸውን ገልጸው ከነዚህ ውስጥ የ10 ሰው ህይወት ማለፉን ተናግረዋል። ሰዎች በመንገድ ላይ ሊደርስባቸው የሚችለውን አደጋ ተጋፍጠው የተጎዱ ቤተሰቦቻቸውን ተሸክመው በእግር ወደ ሆስፒታሉ ይመጣሉ ያሉት ሐኪሙ በከተማው ውስጥ ባለው ከፍ ከፍተኛ ስጋት የተነሳ አምቡላንሶች ስራ ማቆማቸውን አብራርተዋል። የዩናይትድ ኪንግደም በጎ አድራጎት ተቋም የሆነው የህፃናት አድን ድርጅት Save the Children ረቡዕ ዕለት ባወጣው መግለጫ በአማራ ክልል የሚኖሩ ህፃናት ህይወት በችግር ላይ መሆኑን አመልክቶ ተፋላሚ ወገኖች ሰብአዊ እርዳታ እንዲደርስ እንዲፈቅዱ ጠይቋል። የጠቅላይ ሚኒስትር አብይ አህመድ መንግስት በክልሉ የጣለውን የስድስት ወር ያስቸኳይ ጊዜ አዋጅ የሚቆጣጠረው እዝ በስድስት ከተሞች ባህር ዳር፣ ላሊበላ፣ ጎንደር፣ ሸዋሮቢት፣ ደብረ ብርሃንና ደብረ ማርቆስ ሁለት ሳምንት የሚቆይ የሰዓት እላፊ ያወጀ ሲሆን በአዲስ አበባ ከተማ የሚገኙ 14 ሰዎች መታሰራቸውንም ረቡዕ ዕለት አስታውቋል። በሰዓት እላፊው መሰረት ከአስቸኳይ ጊዜና የጸጥታ ኃይሎች ተሽከርካሪዎች በስተቀር ሌሎች ተሽከርካሪዎች ከምሽቱ 1 ሰዓት በኋላ እንዳይንቀሳቀሱ የታገደ ሲሆን ህዝባዊ ስብሰባዎችና ሰልፎችም ተከልክለዋል። የሚኒስትሮች ምክር ቤት በደነገገው የአስቸኳይ ጊዜ አዋጅ ላይ ውሳኔ ለማሳለፍ የህዝብ ተወካዮች ምክር ቤት ደግሞ ለነሐሴ 8 ቀን 2015 ዓ.ም ተመረጠ ከቀኑ 8 ሰዓት አስቸኳይ ስብሰባ ጠርቷል። በሌላ በኩል የአማራ ብሔራዊ ንቅናቄ አብን ትናንት ባወጣው ሰፋ ያለ መግለጫ በክልሉ ለተፈጠሩ ችግሮች የአማራ ክልልና የፌደራሉን መንግስት ዋነኛ ተጠያቂዎች አድርጓል። ከሰሞኑ በአማራ ክልል ውስጥ የተከሰተው የሰላም መደፍረስ የማይጠበቅ ክስተት አልነበረም ያለው ፓርቲው መፍትሄ ይፈልጉ የነበሩ ጥያቄዎች አዳማጭ በማጣታቸው ግልጸኝነት ስላላገኙ የክልሉ መንግስትና የገዢው ብልጽግና ደንታቢስነት ገደብ ማጣቱ የአማራ ህዝብ ለተለያዩ አጀንዳ ሰጪዎች ተጋላጭ እንዲሆን አድርጎታል ሲልም ከሷል። በተጨማሪም በሁከትና በጥላቻ የፖለቲካ ትርፍ ለማግኘት የተሰማሩ ያላቸውን ልዩ ልዩ አካላትም ለችግሩ መፈጠር ቀላል የማይባል ድርሻ አላቸው ብሏል አብን በዛሬው መግለጫው። ሆኖም እየተጠራቀሙ መጥተው ክልሉን ወደ ለየለት ቀውስ ከተዋል ላላቸው ችግሮች መንግስትን ዋነኛ ተጠያቂ ያደረገው ፓርቲው የአስቸኳይ ጊዜ አዋጁ አተገባበር በከፍተኛ ጥንቃቄ እንዲመራ ሁሉንም ባለድርሻዎች ያካተቱ መድረኮች እየተዘጋጁ የህዝብ የመደመጥ መብት እንዲከበር የአማራ ህዝብ ጥያቄዎች ተቆጥረው ግልጸኝነትና መተማመን እንዲፈጠርባቸውና ምላሽ እንዲያገኙ በየትኛው ማሰላለፍና አግባብ ለአማራ ህዝብ የተሰለፉ ኃይሎች ለክልሉ ሰላም መመለስ ታሪካዊ ድርሻቸውን እንዲወጡ የሚሉና መሰል ጥያቄዎችን አቅርበዋል። ይህ በእንዲህ እንዳለ የኢትዮጵያ ቀይ መስቀል ማህበር ዛሬ በሰጠው መግለጫ በአማራ ክልል በተከሰከሰው ግጭት ምክንያት ለደረሰው ሰብአዊ ቀውስ ምላሽ ለመስጠት የሚያስችል የድጋፍ ማሰባሰብ ስራ ለመጀመር መዘጋጀቱን አስታውቋል። አቶ ጌታቸው ተአ የማህበሩ ዋና ጸሐፊ ናቸው።
ሰሞኑን በአማራ ብሔራዊ ክልል በተከሰከሰው ግጭት ምክንያት በርካታ ዜጎች፣ ሴቶች፣ ህፃናት፣ አረጋውያን፣ አቅመ ደካሞች ለተለያዩ ሰብአዊ ችግሮች መጋለጣቸው እሙን ነው። በዚህ በተከሰተው ግጭት የተጎዱ እነዚህ የህብረተሰብ ክፍሎች ህዝባዊ እና ሰብአዊ አገልግሎት እንዲያገኙ ለማድረግ በቅርቡ እርዳታ ለማሰባሰብ የተለያዩ ድጋፍ ሰጪ ኮሚቴዎችን በማዋቀር እና በመሰየም የኢትዮጵያ ቀይ መስቀል ማህበር ወደ ስራ ገብቷል። በዚሁ መሰረት በግጭቱ ምክንያት ዜጎቻችን የከፋ ጉዳት እንዳይደርስባቸው ማህበራችን አስፈላጊውን ድጋፍ ሁሉ እንዲያደርግ ሁሉም አካላት ተገቢውን ድጋፍ እንዲያደርጉልን እንጠይቃለን።
ሀብቴ ማሰባሰብ ስራው እንዳለ ሆኖ የኢትዮጵያ ቀይ መስቀል ማህበር ለሰብአዊ አገልግሎት ወደ ክልሉ እንቅስቃሴ መጀመሩን የገለጹት የማህበሩ ቦርድ አባል ኢንጂነር ጌታውን ሁሴን ደግሞ ሁሉም ወገን የማህበሩን እንቅስቃሴ ከጥቃት እንዲጠብቅ ጠይቀዋል።
በዛ አካባቢ የሚንቀሳቀሱ ኃይሎች ሁሉ የኢትዮጵያ ቀይ መስቀል አርማዎች እንዲሁም አምቡላንሶች የመጠቀሚያ አካባቢዎችን እንዲጠብቁ ለአገልግሎት ለሚንቀሳቀሱ አምቡላንሶቻችን አመቺውን ሁኔታ ሁሉ እንዲፈጥሩልን እንጠይቃለን። እንደ እንትናችን በቀይ መስቀል መኪና፣ በቀይ መስቀል አርማ መሳሪያም ታጣቂም ማንቀሳቀስ አይቻልም። እኛ ለሁሉም እኩል ነን፣ በእኩልነት ነው የምንሰራው እና ህግና ስርዓት በጠበቀ መንገድ ያሉንን ውሱን ሪሶርሶች አንቀሳቅሰን ድጋፍ ለመስጠት ቀይ መስቀላችን አሁን በእንቅስቃሴ ላይ መሆኑን ለመግለጽ እወዳለሁ።
ይህ በእንዲህ እንዳለ በአማራ ክልል የተከሰተው ግጭት በአብዛኛው በከተሞች የሚካሄድ የንጹሃንን ህይወት እየቀጠፈ የሚገኝ የዜጎችን መሰረታዊ መብቶች የገደበ የክልሉን ሰላም በእጅጉ ያወከ ከፍተኛ ማህበራዊና ሰብአዊ ቀውስም እያስከተለ ያለ ነው ሲል የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዛሬ ባወጣው መግለጫ የግጭቱን አሳሳቢነት ገልጿል። በመሆኑም ሰላማዊና ዘለቄታዊ መፍትሄ እንዲፈለግ ሁሉም የግጭት ተዋናይ አካላት ቅድሚያ ለሰላም እንዲሰጡ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ታዋቂ ታዋቂ ሰዎች፣ ምሁራንና ሌሎች የማህበረሰብ ክፍሎች ሰላማዊ ጥረቶችን እንዲደግፉና ርብርብ እንዲያደርጉ በመንግስት የታወጀው ያስቸኳይ ጊዜ አዋጅ አፈጻጸም ላይ ከፍተኛ ጥንቃቄ እንዲደረግ፣ የሲቪል ማህበረሰብ ድርጅቶችም ሰብአዊ ድጋፍ በማቅረብ እንዲረባረቡ የሚሉና ተያያዥነት ያላቸው ጥሪዎችን አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የሐሙስ ምሽት ነሐሴ 4 2015 ዓ.ም መሰናዶ ነው። የምሽቱ አብይ ዘገባ እዚህ ላይ ተጠናቀቀ። የትንታኔው መጽሔት ይቀጥላል። በአማራ ክልል በመከላከያ ኃይሎችና የአካባቢው ሚሊሻ መካከል ለቀናት ከተካሄደው ግጭት በኋላ የፌዴራል መንግስት የአካባቢውን ታጣቂዎች ከከተሞች ማስወጣቱን ማስታወቁን ተከትሎ በአብዛኛው የአማራ ክልል አንጻራዊ ሰላም መስፈኑን የአሜሪካ ድምጽ ያነጋገራቸው የክልሉ ነዋሪዎች ተናገሩ። በሸዋሮቢት፣ ደብረ ብርሃንና ባህር ዳር ከተሞች በግጭቱ ምክንያት የተገደሉ ሰዎች ዛሬ የቀብር ስነ ስርዓት መፈጸሙንም አስታውቀዋል። ሆኖም በተሽከርካሪዎች ላይ የተጣለው ገደብ በዕለት ተዕለት እንቅስቃሴና በሕክምና አገልግሎት እንዲሁም በሕክምና አገልግሎት ላይ ከፍተኛ ተጽዕኖ ማሳደር መቀጠሉን ነዋሪዎቹ አመልክተዋል። ይህን በአማራ ክልል ያለው ወቅታዊ ሁኔታ አስመልክቶ ስመኝሽ የቆየ በዘጋቢያችን መስፍን አራጌን በምሽቱ በስልክ አነጋግረዋለች። ቆይታቸው ይቀጥላል።
ሰላም መስፍን፣ እንደምናመሸ።
እንደምናመሸሽ ስመኝሽ።
እንግዲህ በአማራ ክልል ለቀናት ከተካሄደው ግጭት በኋላ የመከላከያ ኃይል ታጣቂዎችን ከዋና ዋና ከተሞች ማስወጣቱን ትላንት አስታውቆ ነበር። ዛሬ በክልሉ ያለው ሁኔታ ምን ይመስላል የሚለውን እንድታስቃኘን እስኪ ከሰሜን ሸዋ እንነሳና በቅድሚያ ሸዋሮቢት ያለው ሁኔታ ምን ይመስላል?
አመሰግናለሁ ስመኝሽ። ያው በተለይ በምስራቃዊ አማራ አካባቢ ሰሜን ሸዋ ዞን ደብረ ብርሃንና ሸዋሮቢት የነበረው ውጥረት ዛሬ አንጻራዊ መሻሻሎች ተስተውሎበታል ነው የሚሉት የመረጃ ምንጮቻችን። እንግዲህ ሸዋሮቢት አካባቢ ሁለት የከተማ ነዋሪዎችን አናግሬ ነበር። ትናንት በውጊያው ምክንያት ህይወታቸው ያለፈ 13 የሚደርሱ የአካባቢው ነዋሪዎች የቀብር ስነ ስርዓት መፈጸሙን አንደኛው የመረጃ ምንጭ አጫውተውኛል። ቀብራቸውም ከሸዋሮቢት ወጣ ብሎ በሚገኘው በራሳ እንዲሁም ሸዋሮቢት ውስጥ በሚገኙት ጫሬ ቅዱስ ሚካኤል፣ ቅዱስ ጊዮርጊስና ማርያም ቤተክርስቲያኖችና በሌሎችም አካባቢዎች ተከናውኗል ብለውናል። ትናንትናና ዛሬ አንጻራዊ ሰላም መኖሩን ጠቁመውኛል። እነሱ እንደሚሄዱት ተከታታይና የከባድ መሳሪያ የተኩስ ልውጦች ቆመዋል። አልፎ አልፎ ግን ከርቀት የተኩስ ድምፅ እንደሚሰማ ገልጸዋል። ሁለተኛው የመረጃ ምንጭ ደግሞ ሙያቸው ከሕክምና ጋር ይያያዛል። አስተያየት ሰጪው ማክሰኞ ዕለት ተቀስቅሶ በነበረው የተኩስ ልውውጥ 6 የአካባቢው ነዋሪዎች በጥይት ተመተው በሸዋሮቢት ጤና እና ስለማግኘታቸው ነግረውኛል። ከተመቱት ውስጥ 2 የሸዋሮቢት ማርያም ቤተክርስቲያን መነኮሳት መሆናቸውን የገለጹልኝ፣ አብዛኞቹ የተመቱት ሰዎች ጉዳታቸው ከጤና ጣቢያው አቅም በላይ በመሆኑ በመጀመሪያ ደረጃ ሕክምና ከተሰጣቸው በኋላ ወደ ሾላ ሜዳ ሆስፒታል ሪፈር ተብለዋል። እስከ ዛሬ ባለው ጊዜ ውስጥ በተባራሪም ሆነ በቀጥታ ተኩስ ጉዳት የደረሰባቸው 10 የሚበልጡ ሰዎች በሸዋሮቢት ጤና ጣቢያ ሕክምና ስለማግኘታቸው ነው የነገሩኝ። ጤና ጣቢያው በነገራችን ላይ በከተማው አገልግሎት በመስጠት ላይ የሚገኝ ብቸኛው የመንግስት ተቋም ስለመሆኑ ነው የሰማሁት። ባንኮችና ሌሎች መንግስታዊ አገልግሎት ሰጪ ተቋማት ግን ከተቋረጡ 1 ሳምንት አልፏቸዋል። የግል ንግድ ተቋማትም የጸጥታውን መደፍረስ ተከትሎ አብዛኞቹ ስራ ላይ አይደሉም። የባጃጅ ሞተርና ሌሎች ተሽከርካሪዎች እንቅስቃሴም እንደተከለከለ ነው። ዛሬ ቁጥራቸው አነስተኛ ቢሆንም ምግብ ቤቶችና ሱቆች መከፈታቸውን የተሰማው፣ ሰዎችም በእግራቸው እየተንቀሳቀሱ ነው ተብሏል። አርሶ አደሮችም ወደ እርሻቸው ማቅናት ጀምረዋል ነው የተባለው። ስመኝሽ፣
በጣም ጥሩ። ምናልባት በዚሁ ሰሜን ሸዋ አለመረጋጋት ከነበረባቸው ሌሎች ከተሞች አንዱ ደብረ ብርሃን ነው እና እዚያ ያለውን ሁኔታ ለማጣራት ሞክረሃል?
ወደ ደብረ ብርሃንም ደውዬ ነበረ። በከተማዋ አንጻራዊ ሰላም ቢኖርም በተለይ ከተሽከርካሪዎች እንቅስቃሴ መታገር ጋር ተያይዞ ህሙማንን ወደ ሕክምና ተቋም ለማድረስ ታማሚንም እስከ ማዘል ተደርሷል ነው ያሉኝ አንድ የከተማ ነዋሪ። ሌላ የመረጃ ምንጭ ደግሞ በከተማ እየሰፋች ከመሆኑ ጋር ተያይዞ ወደ ዳር አካባቢ እየሰፈሩ ለምሳሌ ከከተማዋ አዲስ አበባ መውጫ ላይ የሚገኘውና ዳሽን ቢራ የሚባለው አካባቢ ያሉ ሰዎች ወፍጮ ቤት ለማግኘት እህል ተሸክመው ከአንድ ሰዓት በላይ እንደሚጓዙ አጫውተውኛል። ወደ ገበያ ለመውጣትም ብቸኛ አማራጫችን የእግር ጉዞ ነው ብለዋል። ሁለቱም እንግዲህ ከተሞች ማለትም ሸዋሮቢትና ደብረ ብርሃን ውስጥ ማለት ነው የመከላከያ አባላት በብዛት እንደሚታዩ የመረጃ ምንጮች የነገሩን ሲሆን አልፎ አልፎ በመከላከያውና በወጣቱ መካከል በሚፈጠር አለመግባባት ውጥረቶች እንደሚከሰቱ ሳይጠቁሙኝ አላለፉም። ግን እንደ ሸዋሮቢቱ ሁሉ ደብረ ብርሃንም አንጻራዊ ሰላም መስፈኑ ነው የተገለጸልኝ። ማኝሽ
መንግስት አጣቂዎች ለቀው ወጥተዋል ካለባቸው ከተሞች አንዱና ዋናው ደግሞ ባህር ዳር ከተማ ነው። ወደ ከተማው የሚደረገውን በረራ አቋርጦ የነበረው አየር መንገድም ዛሬ መልሶ መቀጠሉን አስታውቋልና በከተማው ያሉ ነዋሪዎችን ማነጋገር ይችላል? ምን ያሉህ ነገር አለ?
እንግዲህ የተለያዩ የህብረተሰብ ክፍሎችን ከባህር ዳር ከተማ ለማግኘት ሞክር ያለኝ አስቸኳይ ጊዜ ጠቅላይ መምሪያ እዝ በወቅታዊ ጉዳይ ላይ ትናንት ባወጣውና በመንግስታዊ መገናኛ ብዙሀን ይፋ በተደረገው መግለጫው ደብረ ብርሃንና ሸዋሮቢትን ጨምሮ ባህር ዳር፣ ደብረ ማርቆስ፣ ላሊበላና ጎንደር ነጻ ሆነዋል ማለቱ ይታወሳል። በሌላ በኩል በምስራቅ ጎጃም የሚገኙት ሸበል በረንታ፣ ብቸና፣ ደብረ ወርቅና ሌሎችም አካባቢዎች በፋኖ ታጣቂዎች ስር ናቸው የሚሉ አስተያየት ሰጪዎች አሉ። ያም ሆኖ እንግዲህ የመንግስትን መግለጫ መሰረት አድርጌ ወደ ባህር ዳር ደውዬ ነበር። ያናገርኳቸው ሰዎች አሁንም ከተማዋ በውጥረትና በሞቱ ሰዎች ሀዘን ውስጥ ብትሆንም ካለፉት ጊዜያት በተሻለ አንጻራዊ ሰላም አላት ነው ያሉኝ። ይህንኑ ተከትሎ እንግዲህ በርካታ ሰዎች የቀብር ስነ ስርዓት ተፈጽሟል ነው የተባለው፣ በተለይ ከትናንት በስቲያና ትናንት። በቁጥር ግን ይህንን ማረጋገጥ አልተቻለም። ስመኝሽ፣ የቀብር ስነ ስርዓቱ ከተፈጸመባቸው አብያተ ክርስቲያናት መካከል አቡነ ሀራ፣ ጎርድማ ገብርኤል፣ ወራሚት ባታ ማርያም ይገኙበታል። ዛሬ ለቅሶ መድረስ ተጀምሯል ነው የተባለው። አንዳንድ የሰፈር ውስጥ አነስተኛ ሱቆችም መከፈታቸው ተነግሯል። በተወሰነው የከተማ ክፍል ግን አሁንም መብራት ከተቋረጠ ቀናት መቆጠራቸው እየተነገረ ነው። ይሁንና በተለይ ባለፈው ማክሰኞ ዕለት ከፍተኛ ውጊያ የነበረባቸው ቀበሌዎች አሉ። ቀበሌ 14፣ 13 እና 16 እኒህ አካባቢዎች መንገዶቹ በትልልቅ ድንጋዮች እንደተዘጉ መሆናቸውን ያናገርኳቸው ሰዎች ገልጸውልኛል። በመንገዶቹ መዘጋት ቁስለኞችን ሄዶም ሆነ አምጥቶ ለማከም እንዳስቸገረ አንድ የመንግስት ሕክምና ጣቢያ ባለሙያ ጠቁመውኛል። በመድኃኒት ቤቶች መዘጋትም በየቀኑ መድኃኒት መዋጥ የሚገባቸው ህሙማን አገልግሎት እንደማያገኙ፣ በዚህም ለሌላ የጤና ችግር እየተዳረጉ ስለመምጣታቸው ነው ባለሙያ የገለጹልኝ። ከአሜሪካ ጭምር ቤተሰቦቻቸውን ለማየት የመጡ አንድ ግለሰብ ለማናገር ሞክሬ ነበረ። እሳቸው ደግሞ ወደ አዲስ አበባ ለመሄድ በበረራ መቋረጥ ምክንያት ተቸግረው መቆየታቸውን ጠቁመውኛል። ቀደም ሲል አንቺን በጥያቄሽ ላይ እንዳነሳሽው የአውሮፕላን በረራው ዛሬ ስለመጀመሩ ሰምተናል። ይሁን እንጂ ከአሜሪካ የመጡት እንግዳ ወደ አየር መንገድ ተሽከርካሪዎች እንዳይሄዱ ታግደዋል። እግረኛው ሻንጣዎችን ይዞ 8 ኪሎ ሜትር ገደማ በእግሩ እንዴት መንቀሳቀስ ይቻለዋል ሲሉም ጥያቄያቸውን ሰንዝረዋል። ስመኝሽ፣ ከባህር ዳርም ጋር የተያዘው የጸጥታ ወቅታዊ ጉዳይ ይህንን ይመስላል።
መስፍን፣ በጣም ነው የምናመሰግነው ስለሰጠህን መረጃ። በነገ ዕለትም እንዲሁ ያሉትን አዳዲስ መረጃዎች ሰብስበህ ድጋሚ እንገናኛለን። ለዛሬው ጊዜ ልስጥልን፣ መልካም ምሽት።
እጅግ በጣም አድርጌ አመሰግናለሁ። መልካም ምሽት።
ብርጋዴር ጀነራል ተፈራ ማሞ ባለቤታቸው እንደታሰሩ ገለጹ። የአማራ ክልል ልዩ ኃይል አደረጃጀት በስራ ላይ በነበረበት ወቅት በዋና አዛዥነት ያገለገሉት ብርጋዴር ጀነራል ተፈራ ማሞ ባለቤታቸው ወይዘሮ መነን ኃይለ ትላንት ምሽት ከመኖሪያ ቤታቸው በጸጥታ ኃይሎች ተወስደው እንደታሰሩ ለአሜሪካ ድምጽ ገልጸዋል። በነጋው ዛሬ ወይዘሮ መነን ይገኙበታል ወደ ተባለው ሶስተኛ ፖሊስ ጣቢያ ቢሄዱም ሊያገኟቸው እንዳልቻሉም ብርጋዴር ጀነራሉ ተናግረዋል። በአስቸኳይ ጊዜ ጠቅላይ መምሪያ እዝ ትላንት በወቅታዊ ሁኔታ ላይ ባወጣው መግለጫ በአዲስ አበባ ከተማ ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር የዋሉ ሰዎች እንዳሉ አመላክቷል። አስቴር ምስጋናው ዝርዝር አላት።
በሰሜን ኢትዮጵያ ለሁለት ዓመታት የዘለቀው ጦርነት በሰላም ስምምነት ካበቃበት ካለፈው ጥቅምት ወር ወዲህ በአማራ ክልል ከተስፋፋው ከፍተኛ ግጭት ጋር በተገናኘ የሚታሰሩ ሰዎች ቁጥር ጨምሯል። ዛሬ ለአሜሪካ ድምጽ አስተያየታቸውን የሰጡት በቀድሞ የአማራ ክልል ልዩ ኃይል አደረጃጀት ዋና አዛዥ የነበሩት ብርጋዴር ጄኔራል ተፈራ ማሞ ባለቤት ወይዘሮ መነን ኃይሌ ከታሰሩት ሰዎች አንዷ ናቸው። ሲቪል የለበሱ የጸጥታ ኃይሎች ትናንት ምሽት አያት ወደሚገኝ መኖሪያ ቤታቸው በድንገት መጥተው ብርበራ ካደረጉ በኋላ ባለቤታቸውን ይዘዋቸው እንደሄዱ ጄኔራል ተፈራ ማሞ ተናግረዋል። ዛሬ ጠዋት ሶስተኛ ፖሊስ ጣቢያ እንደሚገኙ መረጃ ደርሷቸው ወደዚያው ቢያመሩም ምርመራ አልጨረስንም እንዳሏቸውና ባለቤታቸውን በአካል ለማየት ሳይችሉ እንደተመለሱ ገልጸዋል።
ከ12 ሰዓት በኋላ መጡ። ወደ 78 የሚሆኑ የፖሊስ አካሎች መኖሪያ ቤት ቀጥታ መጡ። ምንድን ነው ስንላቸው እንደዛ ጥያቄ አነሷ። የፍርድ ቤት ትእዛዝ አላችሁ ስንል አይ እኛ የለንም፣ ወቅቱ ግምት ያስገባ ትእዛዝ ተሰጥተናል፣ በዛ ነው የመጣ ነው ሀበላ አካል ትእዛዝ አለው። ከዚያ ወደ ፍተሻ ገቡ። በፍተሻ የወሰዱት ባንክ እንኳን የወሰዱትኝ አስፈርሞ ለመውሰድ የወሰዱት። ከዚያ ውጭ ሌላ ትርጉም ያለው ነገር የለም። የሶሻል ሚዲያ ላይ አልፋ አልፋ እንትን የምትለውን ነው ለማንሳት የሚሞክሩትኝ።
አላገናኙን ነው ምንድን ነው ያደረጉት? ገና ምርመራ አልጨረስንም በሚል ዝም ብለን ስንቅ ብቻ አቀብለን ነው እንትን ያለው። በአካል ግን አናገናኝም አሉ። እዚያ ሶስተኛ ፖሊስ ጣቢያ መሆን ግን አረጋግጠናል።
የአስቸኳይ ጊዜ ጠቅላይ መምሪያ እዝ በወቅታዊ ሁኔታ ላይ ትላንት ባወጣው መግለጫ በአዲስ አበባ ከተማ ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር የዋሉ ሰዎች እንዳሉ አስታውቋል። የጠቅላይ መምሪያው እዙ በአስቸኳይ ጊዜ አዋጁ በተሰጠው ስልጣን መሰረት እስካሁን 14 ተጠርጣሪዎችን በአዲስ አበባ ከተማ በቁጥጥር ስር እንደዋለና ወደፊትም እንደ ሁኔታው በቁጥጥር ስር የሚያውላቸውን ግለሰቦች አስመልክቶ አስፈላጊውን መረጃ ለሕዝብ ይፋ እንደሚያደርግ አመልክቷል። ብርጋዴር ጄኔራል ተፈራ ማሞ ባለፈው ዓመት ህገ መንግስቱን በኃይል ለመናድ መሞከር በሚል ተጠርጥረው ከ25 ቀናት እስር በኋላ በዋስ መለቀቃቸው ይታወሳል። በሌላ በኩል አልፋ ሚዲያ የተባለ የዩቲዩብ ብዙሃን መገናኛ መስራችና አዘጋጅ በቃሉ አላምረው ባለፈው ሳምንት እሁድ ከቀትር በኋላ በቁጥጥር ስር መዋሉን የአሜሪካ ድምጽ ከቤተሰቦቹ አረጋግጧል። አስተያየታቸውን የሰጡን የቤተሰቡ አባል በቃሉ በእለቱ የሁለተኛ ዲግሪውን የምረቃ ስነ ስርዓት ታድሞ ወደ ቤቱ ከተመለሰ በኋላ 3 የፌዴራል ፖሊስ መለዮ የለበሱና 3 ሲቪል የለበሱ በድምሩ 6 የጸጥታ ኃይሎች ለጥያቄ እንፈልጋለን ብለው እንደወሰዱት ተናግረዋል። ከአማራ ብሔራዊ ንቅናቄ አብን ፓርቲ የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለና የአዲስ አበባ ምክር ቤት አባል ዶክተር ካሳ ተሻገር ባለፈው ሳምንት አርብ ሐምሌ 28 2015 ዓ.ም ምሽት ላይ ከመኖሪያ ቤታቸው በጸጥታ ኃይሎች ተይዘው መወሰዳቸውን መዘገባችን ይታወሳል። ሁለቱ የህዝብ እንደራሴዎች በቁጥጥር ስር የዋሉት ከአስቸኳይ ጊዜ አዋጁ ጋር በተያያዘ ስለመሆኑ አለመሆኑ በይፋ የተገለጸ ነገር ባይኖርም በጠበቆቻቸው አማካኝነት አካልን ነጻ የማውጣት አቤቱታ ለፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ተረኛ ችሎት እንዳቀረቡና ፍርድ ቤቱም የፌዴራል ፖሊስ በጽሑፍ ምላሽ እንዲሰጥ ማዘዙን አስታውቋል። ለአሜሪካ ድምጽ አስቴር ምስጋናው።
በፋኖና በኦሮሚያ ክልል የጸጥታ ኃይሎች ግጭት ሰዎች ተገደሉ። በኦሮሚያ ክልል ሰሜን ሸዋ ዞን አብቹና ኛአ ወረዳ መንዲዳ ከተማ በኦሮሚያ ክልል የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተፈጠረ ግጭት ሰዎች እንደተገደሉ የአካባቢው ነዋሪዎች ገለጹ። የወረዳው ኮሚኒኬሽን ጽህፈት ቤት ኃላፊ ጥቃቱን ያደረሱት ከመንዲዳ ከተማ 10 ኪሎ ሜትር ርቀት ላይ የሚገኘው ደነባ ከተማ መነሻቸውን ያደረጉ የፋኖ ታጣቂዎች እንደሆኑ ተናግረዋል። ስማቸው እንዲገለጽም ሆነ ድምጻቸው እንዲቀረጽ ያልፈለጉና ለጊዜው በአካባቢው እንደሌሉ የተናገሩ አንድ የአካባቢው አመራርም ግጭቱ የተፈጠረው የኦሮሚያ ክልል የጸጥታ ኃይሎች ወደ ደብረ ብርሃን እያቀኑ የነበሩ የፋኖ ታጣቂዎችን ላለማሳለፍ በመቋቋማቸው እንደሆነ አስረድተዋል። ፀሐይ ዳምጠው ዝርዝር አላት።
በአማራ ክልል በመከላከያ ኃይሎችና በፋኖ መካከል ለቀናት ከተካሄደው የተኩስ ልውውጥና ግጭት በኋላ በኦሮሚያ ክልል ውስጥ ግጭት ሲሰማ ይህ የመጀመሪያው ነው። በኦሮሚያ ክልል ሰሜን ሸዋ ዞን አብቹና ኛአ ወረዳ መንዲዳ ከተማ ነዋሪ የሆኑና ስማቸው እንዳይጠቀስ የፈለጉ ግለሰብ ነሐሴ 1 ቀን 2015 ዓ.ም ታጣቂዎቹ ጥቃት ማድረሳቸውን ተናግረዋል።
ከአማራ ክልል ደነባ ከሚባል ከተማ የመጡ የፋኖ ታጣቂዎች ተኩስ ከፈቱ። የመንግስት ጸጥታ ኃይልም ተኩስ ጀመረ። በከተማዋ ለሰዓታት የተኩስ ልውውጥ ነበር። 3 ሰዎች ተገደሉ። አንድ ተማሪ፣ አንድ መደበኛ ፖሊስ እና የኦሮሚያ ልዩ ኃይል የነበረ በአጠቃላይ 3 ሰዎች ተገድለዋል።
የወረዳው ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አብደታ ኃይልዬ ወደ ወረዳቸው በመጡ የፋኖ ታጣቂዎች ጥቃት መፈጸሙን ገልጸዋል።
ወደ መንዲዳ ከተማ የገቡት እየተኮሱ ነው። መነሻቸው ከመንዲዳ ከተማ 10 ኪሎ ሜትር ርቀት ላይ ከሚገኘው ደነባ ከተማ ነው። በጥቃቱም የሶስት ግለሰቦች ህይወት ጠፍቷል።
አቶ አብደታ አክሎም ከኦሮሚያ በኩል ሶስት ሰዎች እንዲሁም ስምንት የፋኖ ታጣቂዎች መገደላቸውን ተናግረዋል። ወረዳቸው ከመንግስት የጸጥታ ኃይል ጋር ባደረገው የመከላከል እርምጃ ታጣቂዎቹ ከተማዋን ለቀው መውጣታቸውን የገለጹት ኃላፊው ዛሬ የከተማዋ እንቅስቃሴ ወደ ነበረበት ተመልሷል ብለዋል። ነዋሪዎቹ መንዲዳ ከተማ ገብተው የፋኖ ታጣቂዎች ቁጥር 150 እንደሚሆን ተናግረዋል። በወረዳው ከመንግስት የጸጥታ ኃይሎች ጋር ግጭት ውስጥ ገብተዋል የተባሉት ፋኖ ታጣቂዎች በኩል ምላሽ ለማግኘት ያደረግነው ሙከራ አልተሳካም። በሌላ በኩል ስማቸው እንዳይገለጽ ድምጻቸውም እንዲቀረጽ ያልፈለጉና ለጊዜው በአካባቢው እንደሌሉ የገለጹ አንድ የአካባቢው አመራር ከስፍራው ደረሰኝ ያሉትን መረጃ አስመልክተው ሲናገሩ ከጅሩና አንሳሮ አካባቢዎች ከመጡ የፋኖ ታጣቂዎች ጋር መንዲዳ አካባቢ ከፍተኛ የተኩስ ልውውጥ መደረጉን አረጋግጠዋል። የተኩስ ልውውጡ የተደረገው ወደ ደብረ ብርሃን በማቅናት ላይ የነበሩ የፋኖ ታጣቂዎች አናሳልፍም ካሉ የኦሮሚያ ክልል የጸጥታ ኃይሎች ጋር ነው ሲሉም እኚሁ አመራር ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በአማራ ህዝብ ላይ ለአመታት የቆየ የዘር በደል ተፈጽሞበታል ያሉ ኢትዮጵያውያን ዛሬ በዚህ በዋሽንግተን ዲሲ ሰልፍ አካሂደዋል። ከጥቂት ደቂቃዎች በኋላ የሚደርስ ዘገባ ይሆናል። ከዛ በፊት እንግዲህ ለጋሾች ለሱዳኑ ሰብአዊ ቀውስ $1.5 ቢሊዮን እርዳታ ሰጥተዋል። ግጭቶች ባሉባቸው የተለያዩ አካባቢዎች የሚንቀሳቀሱት የረድኤት ቡድኖች እንደሚሉት ለእርዳታ የሚውል ከፍተኛ የገንዘብ እጥረት መኖሩ ብርቱ የሆነ ፈተናን ደቅኗል። ይህ በእንዲህ እንዳለ ግጭቱን እየሸሹ ከሱዳን ወደ ጎረቤት ሀገራት የተሰደዱ ወገኖች በበኩላቸው በሄዱባቸው ስፍራዎች ያገኙት ሰብአዊ ምላሽ እጅግ ደካማ በመሆኑ ወደ ሀገራቸው ለመመለስ መገደዳቸውን ይናገራሉ። ሄነሪ ዊልኪንስ በሬንክ ደቡብ ሱዳን ባጠናቀረው ዘገባ እርዳታው ያጠበበውን መንስኤ ይመረምራል። አሉላ ከበደ እንደሚከተለው ያቀርበዋል።
አናይው ኦል ሱዳንን እየበታተከ ያለውን ጦርነት በመሸሽ ባለፉት ጥቂት ሳምንታት ወደ ተለያዩ ሀገሮች ከተሰደዱ በመቶ ሺዎች ከሚቆጠሩ ሱዳናውያን አንዱ ነው። በዋና ከተማይቱ ካርቱም ያለውን ሁኔታ እንዲህ ይገልጸዋል።
ሰዎች ካርቱም ውስጥ ያሉበት ሁኔታ እጅግ የከፋ ነው። ብዙዎች ከዚያ መውጣት ቢፈልጉም ለትራንስፖርት የሚውል ገንዘብ ስለማይኖራቸው ያሰቡትን ማሳካት አይችሉም።
ሆኖም ወደ ጎረቤት ደቡብ ሱዳኗ ሬንክ የመጡ ብዙዎች ሁኔታው እጅግ የከፋ ከመሆኑ የተነሳ በጦርነት በመታመስ ላይ ወዳለች አገራቸው መመለስ ይፈልጋሉ።
በአብዛኛው ሰዎች ወደ ሱዳን እንዲመለሱ የሚያደርጋቸው ረሃቡ ነው። የምንበላው ምግብ፣ የጤና እንክብካቤና የምንጠለልበት ድንኳን ካገኘን ተመልሰን ወደ መጣንበት የምንሄድበት ምክንያት ባልኖረ ነበር።
የአሜሪካ ድምፅ ወደ ሀገራቸው ለመመለስ እቅድ እንዳላቸው የሚናገሩ ስደተኞችንና አንዳንዶች በዚሁ ሳቢያ ገና ድሮ ወደ ሀገራቸው መመለሳቸውን ያስረዱ የማህበረሰብ መሪዎችን አነጋግሯል። የሱዳን ጦርነት ከጀመረበት ካለፈው የሚያዝያ ወር አንስቶ ቃል የተገባው $1.5 ቢሊዮን የሰብአዊ ድጋፍ በተጨባጭ ከሚያስፈልገው እርዳታ ከፊሉም ብቻ የሚሸፍን በመሆኑና ችግሩ በሚጠይቀው መጠን ምላሽ ለመስጠት አዳጋች ነው ሲሉ የረድኤት ድርጅቶች በቅሬታ ያስረዳሉ። ማርክ ውድ ከስደተኞች መብት ተሟጋቹ ሪፊውጂስ ኢንተርናሽናል ጋር ናቸው። ለጋሾች ከማያውቋቸው የሀገር ውስጥ መንግስታዊ ያልሆኑ ድርጅቶች ጋር ለመስራት ፈቃደኛ ባለመሆናቸው የገንዘብ ድጋፍ አይሰጧቸውም ነው የሚሉት።
It is heavily frustrating for us in the humanitarian field and humanitarian space.
ለኛ በሰብአዊ ስራው ዘርፍ ለተሰማራን ብዙዎቻችን ሱዳን የሚያስፈልጋትን ያህል ትኩረት ያለማግኘቷን መታዘብ እጅግ ተስፋ አስቆራጭ ነገር ነው። ለጋሽ ሀገራት በእርዳታ አሰጣጣቸው እጅግ ጥብቅ የሆነውን የቢሮክራሲ አካሄድ በማላላት በተጨባጭ እየሆነ ያለውን ሁኔታ ያገናዘበ አሰራር እንዲከተሉ እናበረታታለን።
የሰብአዊና የፖሊሲ ጉዳዮች አማካሪው ዴቪድ ደል ኮንቴ እንደሚሉት በሱዳን እየተካሄደ ላለው ጦርነት መባባስና እየፈጠረ ላለው ሰብአዊ ቀውስ ዓለም አቀፉ ማህበረሰብ አልተዘጋጀም።
ይህ ችግሩ ምን ያህል መጠን ያለው የገንዘብ ድጋፍ እንደሚሻ ካላገናዘበ እይታ የመነጨ ነው። ዓለም አቀፉ ማህበረሰብ እነኚህ ሰዎች ገቢ የሚያገኙባቸውን የንግድ መስመሮች በማቋረጥና የገቢ ምንጮቻቸውን በማድረግ በተፋላሚ ወገኖች ላይ ጫና በማድረግ ወደ ውይይት ጠረጴዛው እንዲመጡ ማስገደድ መጀመር አለበት። ይህም እስካሁን ለውጥ ማምጣት በሚያስችል በቂ ደረጃ የተደረገ አይመስለኝም።
ባለሙያዎች አያይዘውም በተለይ የኮቪድ ወረርሽኝና የዩክሬኑ ጦርነት በፈጠሩ ጫና የተነሳ አገሮች ወደ ራሳቸው እንዲመለከቱ ማድረጉን ተከትሎ ይበልጥ ጎልቶ የታየውን የለጋሾች የመርዳት ፍላጎት መዳከም ይጠቅሳሉ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የሐሙስ ምሽት ነሐሴ 4 2015 ዓ.ም መሰናዷችንን ነው። ከኛ ጋር ስለሆናችሁ እናመሰግናለን። ዝግጅቶቻችንን ከሬዲዮ ሞገድ በተጨማሪ በቪያማሪክ የፌስቡክ ገጽ ላይ እና እንዲሁም ደግሞ ድረገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። ላለፉት 10 ወራት የእርዳታ እህል እንዳልተሰጣቸው የገለጹ በትግራይ መጠለያ ጣቢያ የሚገኙ ኤርትራውያን ስደተኞች በእጅጉ መቸገራቸውን ለአሜሪካ ድምጽ ተናገሩ። ለደህንነታቸው በመስጋት ማንነታቸው እንዳይጠቀስ የፈለጉ አስተያየት ሰጪዎቹ ከስፍራው በስልክ እንደገለጹልን በማይ አይኒና በአዲ ሀሩሽ የመጠለያ ጣቢያዎች ውስጥ 1700 የሚደርሱ ስደተኞች ይኖራሉ ብለዋል። ሆኖም በመጠለያ ጣቢያዎቹ መሰረታዊ አገልግሎት ባለመኖሩ ለከባድ ችግር እንደተጋለጡም አስታውቀዋል። በሕክምና እጦት ምክንያት በቅርቡ የ20 ሰዎች ህይወት ማለፉንም ነው የገለጹት። ስለ ጉዳዩ ከኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎት አስተያየት ለማግኘት ያደረግነው ጥረት አልተሳካም። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር UNHCR በበኩሉ ለአሜሪካ ድምጽ በኢሜይል በሰጠው ምላሽ ስደተኞቹ በዚያው አካባቢ ሆነው አገልግሎት ማግኘት እንደማይችሉ አስቀድመን ነግረናቸዋል፣ አሁንም ወደ ቦታው መግባት አንችልም በማለት ገልጿል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
በትግራይ ክልል በሚገኘው የማይ አይኒ መጠለያ ጣቢያ ከ10 ዓመታት በላይ እንደኖሩ የተናገሩት ስማቸው መግለጽ ያልፈለጉ አንድ ተሰዳጅ ከ3 ዓመታት በፊት በትግራይ ጦርነቱ ሲቀሰቀስ በመጠለያ ጣቢያዎቹ ላይ በደረሰው ጥቃት ጉዳት መድረሱን ያስታውሳሉ። ይህን ተከትሎም አብዛኞቹ ስደተኞች ሰሜን ጎንደር ዞን ዳባት ወረዳ ወደሚገኘው የዓለም ዋጭ መጠለያ ጣቢያ መዛወራቸውንም ገልጸው እኛ ግን ባለንበት ማህበራዊ አገልግሎትና ሰብአዊ እርዳታ ይሰጠን ብለን እዚሁ ቀርተናል ይላሉ። ነገር ግን መሰረታዊ አገልግሎት እየቀረበላቸው ባለመሆኑ ለችግር መዳረጋቸውን ይናገራሉ።
እርዳታ የሚባል ነገር ካየን 10 ወራት ተቆጥሯል። የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽነር ወይም UNHCR እና የኢትዮጵያ መንግስት ሊያዩን አልቻሉም። ምንም የምንበላውም ሆነ የምንጠጣው ነገር የለም። አሁን ህዝቡ እየለመነ ነው። ትልቅ ችግር ውስጥ ነው ያለ ነው። ልጆቻችን ዳቦ እየለመኑ ይውላሉ። በየአካባቢው ያሉት የታጠቁ ኃይሎች ሲፈልጉ ይሰጧቸዋል፣ አንዳንዴ ያባርሯቸዋል። ከዛ የሚያገኙትም ነገር ጽዳት ስለሌለው ይታመምብናል። ለልጆች ትምህርት የሚባል ነገር አይታሰብም። በጣም ችግር ውስጥ ነው ያለ ነው።
በትግራይ ጦርነቱ ሲጀመር በጥይት ተመተው ጉዳት እንደደረሰባቸው የተናገሩት እኒሁ አስተያየት ሰጪ የሕክምና አገልግሎት ስለሌለም ጥይቱ አሁንም ድረስ ከሰውነታቸው እንዳልወጣ ገልጸዋል። ስደተኛው በሕክምና እጦት መቸገሩንም ተናግረዋል።
ሕክምና የለን። ሕክምና እንታለው የታደነ ገንዘብ
የታመሙ ሰዎች አሉን። የሕክምና እርዳታ አያገኙም። በከተማ ያለው የሕክምና አገልግሎት በገንዘብ ነው የምታገኘው። እኛ ደግሞ ገንዘብ የለንም። አካባቢው ወታደራዊ ቀጠና በመሆኑ ምሽት ከ12 ሰዓት በኋላ ሕፃናት እንኳን ታመውብን መንቀሳቀስ አንችልም። ከአካባቢው ማህበረሰብ ጋር ቋንቋችንና ባህላችን አንድ ስለሆነ ግን የገጠሩ ሕዝብ ይተባበረናል። ከመንግስት በኩል ግን እስካሁን ድረስ ያገኘነው አንድም እርዳታ የለም።
አካባቢውን የአማራ ኃይሎች እንደሚቆጣጠሩት የገለጹት አስተያየት ሰጪው ከካምፖቹ ውጪ እንድንንቀሳቀስ ስለማይፈቅዱልን በ7 ኪሎ ሜትር ርቀት ላይ ወደምትገኘው የማይጸብሪ ከተማ ተጉዘን የባንክ አገልግሎት ለማግኘት እንኳን በጣም እንቸገራለን ሲሉ ተናግረዋል። አስተያየታቸውን ያጋሩ ሌላው ስደተኛ በማይ አይኒ መጠለያ ጣቢያ ለ15 ዓመታት ያህል መኖራቸውን ገልጸው በሕክምና እጦት ምክንያት ሰዎች እየሞቱ መሆናቸውን ይናገራሉ።
በሕክምና እጦት ሰዎች ሞተዋል። በመጠለያ ጣቢያ ያለው ሰው ሁሉ በበሽታ እየተጠቃ ነው ያለው። የሕክምና አገልግሎት የሚባል ነገር የለም። እኔ ራሴ የወባ በሽታ ይዞኝ ጸበል እየጠጣሁ ፈጣሪን እየለመንኩ ነው ለመዳን እየታገልኩ ያለሁት።
ስደተኞቹ እየገጠማቸው ባለው ዘርፈ ብዙ ችግር ምክንያት ለስነ ልቦና ጫናና ለማህበራዊ ቀውስ ተዳርገናል በማለትም ይገልጻሉ።
አሁን በሁሉም አቅጣጫ ተዘግተንና ተከበን ያለ ነው። በአራቱም አቅጣጫዎች መሳሪያዎች ተቀባብለው በተተከሉበት አካባቢ ውስጥ ነው የምንኖረው። ለህይወታችን ስጋት የደቀነ እልባት ያላገኘና በሁሉም አቅጣጫዎች የተለያዩ የታጠቁ ኃይሎች ተፋጠው የሚገኙበት አካባቢ ነው። ስለዚህ የጸጥታ ስጋትም አለብን። በካምፖቹ ውስጥ የሚኖረው ስደተኛ የስነ ልቦና፣ የአእምሮ፣ አካላዊና ማህበራዊ እንዲሁም ፖለቲካዊ ስብራት ደርሶበታል። የስደት ህይወታችን እልባት አጥቷል። አቤቱታችን የሚሰማ አካል አልተገኘም። ስለሆነም ከየትኛውም አካል ሞራላዊና ዲፕሎማሲያዊ ድጋፍ እንዲሁም የገንዘብና የቀለብ የቁሳቁስ እገዛ እንዲደረግልን በፈጣሪ ስም እማጸናለሁ።
የሰሜን ኢትዮጵያው ጦርነት በትግራይ ከተቀሰቀሰ በኋላ ከ15000 በላይ የኤርትራ ስደተኞች ከትግራይ ወደ ዳባት ዓለምዋጭ መጠለያ ጣቢያ እንደሄዱ ይታወቃል። ከነዚህ መካከል አንዷ እንደሆኑ የነገሩን ሌላኛዋ አስተያየት ሰጪ በዳባት ያለው ሁኔታ ጥሩ ስላልሆነ 3 ልጆቻቸውን ይዘው ወደ ማይ አይኒ ካምፕ መመለሳቸውን ገልጿል። ነገር ግን እዚህም የመሰረታዊ አገልግሎቶች አለመኖር እንዳሳሰባቸው ነው የሚናገሩት።
ዳባት ያለው ሁኔታ ጥሩ አይደለም። በሽራ ድንኳን ውስጥ ነው የምንኖረው። ማንም ሰው ቀዶ ሊገባና ሊያጠቃ ስለሚችል ለአደጋ የተጋለጠ ነው። የአካባቢው አየር ራሱ ለህፃናት የሚስማማ አይደለም። በአፍንጫቸው ደም እንዲፈስ የሚያደርግ የሰውነት መቆጣት ያስከትልባቸዋል። ከዛ በላይ ደግሞ የእርዳታ አቅርቦት የለም። የአንድ ወር ቀለብ ባለፈው ግንቦት ወር መጨረሻ ላይ እንደተሰጠ ከዛ በኋላ ለሶስት ወራት ያህል እርዳታ አልተሰጣቸውም። ቀድሞ የነበረው እርዳታ በቂ አይደለም። በዚህ ምክንያት ልጆቼን ይዤ ወደዚህ መጥቻለሁ። ይሄው እዚህም እንዲሁ ይነጋል ይመሻል። ምንም የሚመጣ ነገር የለም። ምናልባት ፈጣሪ አንድ ነገር ይሰጠን እንደሆነ ይላል እንጠብቃለን እንጂ ምንም የለም። በዚህ አጋጣሚ ግን እዚህ በማይ አይኔና በአዲ ሃሩሽ መጠለያዎች ብዙ ኤርትራውያን ስደተኞች እንዳለን ለነግርህ እፈልጋለሁ። ከዳባትም እንዲሁ ወደዚሁ እየተመለሱ ያሉ ስደተኞች አሉ።
በስደተኞቹ ስለሚነሳው ቅሬታ የተጠየቀው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR በኢሜይል በሰጠው ምላሽ በዳባት መጠለያ ጣቢያ የእርዳታ ስርጭት የተቋረጠው የአሜሪካው የተራድኦ ድርጅት USAID እና የዓለም ምግብ ፕሮግራም የእርዳታ አቅርቦት በማቆማቸው ነው ብለዋል። ይህ መረጃ ለስደተኞቹ እንዲደርሳቸው መደረጉን የተናገረው ተቋሙ አቅርቦቱ ባጠረ ጊዜ እንዲጀመር ከሚመለከታቸው አካላት ጋር እየተነጋገረ እንደሆነ አስታውቋል። በትግራይ ካምፖች ስላሉት የኤርትራ ስደተኞች በተመለከተ በሰጠው አስተያየት ደግሞ እዛ አካባቢ የነበሩ አብዛኞቹ ስደተኞች ወደ ዳባት መዛወራቸውን አውስቶ እዛው የቀሩት ግን አገልግሎት እንደማያገኙ ተነግረዋቸዋል ብለዋል። አሁንም ቢሆን UNHCR የማይጸብሪ አካባቢን መድረስ እንደማይችል ገልጿል። ስደተኞቹ በበኩላቸው የሚመለከታቸው አካላት እንዲደርሱላቸው ተማጽነዋል።
ለዓለም ከተቃልልና ኤርትራውያን
ድምጻችን ለዓለም አሰሙልን። ኤርትራውያንም ይሁኑ UNHCRም ይሁን የበጎ አድራጎት ድርጅቶችም ይሁኑ ሊደርሱልን ይገባል። የኢትዮጵያ መንግስትም ሊጠይቅና ሊያየን ይገባል። እኛ የኤርትራ ስደተኞች የኢትዮጵያ መንግስት በህጋዊ መንገድ መዝግቦ ነው የተቀበለን። ከሞት ከበሽታና ከረሃብ እንድንድን ባለንበት ይርዱን። ካልሆነ ግን ካለንበት ለመውጣት መንገድ ሊከፈትልን እንፈልጋለን። ወደ መቀለም ይሁን ወደ ሽራ እናንተ ዓለም አቀፍ ማህበረሰብ እንዲመለከተን እንደምታደርጉ ተስፋለን።
ስለዚህ ጉዳይ ከኢትዮጵያ የስደተኞችና ተመላሾች አገልግሎት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ደቡብ አፍሪካ ትላንት ረቡዕ የሴቶች ቀንን አክብራ ውላለች። ይሁንና በሀገሪቱ በሴቶች ላይ የሚደርሱ ጥቃቶችን የሚከታተሉ አዋቂዎች እንደሚሉት እንደ አውሮፓውያን አቆጣጠር በዚህ ዓመት በመጀመሪያዎቹ 3 ወራት ብቻ ከ10000 በላይ አስገድዶ መደፈር አድራጎቶች መመዝገባቸውን ገልጸዋል። ከ900 የሚበልጡ ሴቶችም ተገድለዋል። ኬት ባሽሌት ያነጋገረቻቸው የመብት ተሟጋቾች ደቡብ አፍሪካ ለሴቶች ከዓለም አደገኛ ቦታ ሆናለች ያሉ ሲሆን ምን ቢደረግ እንደሚሻልም አጋርተዋታል። ቆንጅታዬ እንደሚከተለው አቀናብረዋለች።
ደቡብ አፍሪካ ውስጥ በየዓመቱ ብሔራዊ የሴቶች ቀን የሚከበርበት በፈረንጆች አቆጣጠር ነሐሴ 9 ቀን በዘር መድሎ ዘመን የነበሩትን ኢፍትሐዊ ሕግጋት ለመቃወም የተጠራው ሰልፍ መታሰቢያ ዕለት ነው። ካሮላይን ፒተርስ ለሴቶች መብት ከበሬታ ተሟጋች ናቸው። እንዲህ ሲሉ ያስረዳሉ።
በ1956 20,000 ሴቶች በሰልፍ ዋቲንት አባፋዚ፣ ዋቲንት ኢምባኮዶ
ሴትን መምታት አለትን መምታት ነው እያሉ በመዘመር ፕሪቶሪያ ወደሚገኘው የመንግስቱ መቀመጫ ዩኒየን ሃውስ የተጓዙበት ዕለት መታሰቢያ ነው።
የዛሬዋ ዲሞክራሲያዊቱ ደቡብ አፍሪካ የጾታ እኩልነትን የሚያረጋግጥ ህገ መንግስት እንዳላት የሚናገሩት ካሮላይን ፒተርስ ቢሆንም በዚህ ዓመት መጀመሪያዎቹ ወራት ውስጥ በሰው እጅ የተገደሉ ሴቶች ቁጥር መጨመሩ በዓሉን በደስታ እንዳናከብር አድርጎናል ብለዋል።
በማህበረሰባችን ውስጥ ጾታዊ ጥቃቶች እንዲወገዱ ማህበራዊ አንቂ ሆኜ ለ30 ዓመት አሰርቻለሁ። በሴቶች ላይ የሚፈጸም ጥቃት በዚህ ደረጃ ተባብሶ አይቻላውቅም። በዚህ ሁኔታ እኛ የምናከብረው በዓል የለንም የምልበት ደረጃ ላይ ደርሻለሁ።
እንደ አውሮፓውያን የዘመን አቆጣጠር የዚህ 2023 ዓመተ ምህረት የፖሊስ ሪፖርት መዝገብ እንደሚያሳየው በመጀመሪያዎቹ 3 ወራት ብቻ 10512 ሴቶች ላይ አስገድዶ የመድፈር ድርጊት ተፈጽመዋል። 968 ሴቶች ተገድለዋል። የሀገሪቱ ፕሬዚደንት ሴሪል ራማፎሳም በሀገራቸው ሴቶች ላይ ጦርነት ላይ በሚገኝ ሀገር በሚደርሰው ደረጃ ከፍተኛ የሆነ ጾታዊ ጥቃት እንደሚፈጸም ተናግረው ነበር። እንደ ወረርሽኝ ተንሰራፍቷል ነው ያሉት። የደቡብ አፍሪካ የፖሊስ ሚኒስቴር ቃል አቀባይ ሊንድራዚ ቴምባ የሀገራችን ሴቶች ደህንነት ጉዳይ በእጅጉ እያሳሰበን ነው ሲሉ ተናግረዋል።
SAPS is upscaling its operations to trace gender-based violence perpetrators.
ተቋማችን ጾታዊ ጥቃት ፈጻሚዎችን የመከታተል በተደጋጋሚ ጥፋት የሚፈጽሙትን የማሰር እንቅስቃሴዎችን በማጠናከር ላይ ነው። በተለያዩ ማህበረሰቦች ውስጥ ወንዶችን ለማናገር አቅደናል።
Tears ወይም እንባችን በሚል የእንግሊዝኛ ምህጻር ስም የተቋቋመው ለጥቃት ለተጋለጡ ሴቶች በስልክ የነጻ አጣዳፊ እርዳታ አገልግሎት የሚሰጥ ድርጅት ስራ አስፈጻሚ የሆኑት ማራ ግሌኒ እንደሚሉት የመደፈር ጥቃት ደርሶብናል ብለው የሚያስታውቁ ሴቶች ሁልጊዜም በቂ እርዳታ ያገኛሉ ማለት አይደለም።
Women who go to the police station are frequently asked to go home.
ሴቶች ወደ ፖሊስ ጣቢያ ሄደው ሲናገሩ ከመርዳት ይልቅ ብዙውን ጊዜ ወደ ቤት ሽጅና ታረቂ ነው የሚሏቸው።
ደቡብ አፍሪካ ውስጥ በሴቶች ላይ የሚፈጸም ጥቃት ስለምንድነው የተስፋፋው ተብለው የተጠየቁት የሴቶች እኩልነት መብት ከበሬታ ተሟጋች የሆኑት ሲስ ማንቶዋ ሰለፒ በአሁኑ ጊዜ በሀገሪቱ ያለው የማህበራዊና ኢኮኖሚያዊ ቀውስ ብቻ ሳይሆን የአፓርታይዱ ዘመን አስከፊ ታሪክም ጭምር ለችግሩ አስተዋጽኦ እያደረጉ መሆኑን ነው ያመለከቱት።
እኔ
እንደሚመስለኝ ከሆነ ደቡብ አፍሪካ ውስጥ ወንዶቹ ዘንድ በድህነቱ በቀደመው ዘመን በነበረው የፍትህ ጦት የተነሳ ከትውልድ ወደ ትውልድ ሲወርድ ሲወራረድ የመጣ ቁጣ አለ። እያየነው ያለነው እሱኑ ይመስለኛል።
አክለውም ሲናገሩ የሴቶች መብት ከበሬታ ተሟጋቿ ደቡብ አፍሪካ ውስጥ ወንዶች የበላይ የሆኑበት ልማድ ይወገድ ዘንድ መንግስት ለሴቶች እኩልነት ትምህርት መስጠት ላይ ትኩረት አድርጎ መስራት እንዳለበት መክረዋል።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት የቪኦኤ አማርኛ መሰናዷችንን ነው። በአማራ ሕዝብ ላይ ለአመታት በማንነቱ የተነሳ የተለየ በደል ተፈጽሞበታል ያሉ ኢትዮጵያውያን ዛሬ በዋሽንግተን ዲሲ ሰልፍ አካሂደዋል። የሰልፉ አስተባባሪዎች የህሊና አደጋ ተጋርጦበታል የተባለውን ሕዝብ የመከላከል ዓላማ አለው ላሉት የአማራ ሕዝባዊ ሰራዊት ፋኖ ድጋፋቸውንም አሰምተዋል። በሌላ በኩል የኢትዮጵያ መንግስት ባለፈው አርብ ዕለት በአማራ ክልል ላይ ባወጣው የአስቸኳይ ጊዜ አዋጅ አፈጻጸም ያቋቋመው የአስቸኳይ ጊዜ ጠቅላይ መምሪያ እዝ በክልሉ የሚንቀሳቀሰውን የፋኖ ታጣቂ ዘራፊና ጽንፈኛ መንጋ ነው ብሎታል። የዛሬ ዋሽንግተን ዲሲ ሰልፈኞች በበኩላቸው በአማራ ሕዝብ ላይ እየደረሰ ነው ያሉትን ግፍ በትጥቃዊ ትግል ለመመከት የፋኖ ታጣቂ የሚያደርሰውን እንቅስቃሴ ሌላ ስም በመስጠት ከተቀረው የኢትዮጵያ ሕዝብ ጋር ለማራራቅ የሚደረገው ጥረት ሊቆም እንደሚገባ አሳስበዋል። አድማጭ ተመልካቾቻችን ይህንን መሰናዶ ስላልደረሰልን በሰዓት በሰዓቱ ልናደርስላችሁ አልቻልንም። ግን የቪኦኤ አማርኛ የፌስቡክ ገጽ ላይ በመግባት እዛ ላይ የምናስቀምጠው ይሆናል። ትከታተሉት ዘንድ በአክብሮት እንጠይቃለን። ከይቅርታ ጋር የዕለቱን መሰናዶ እንግዲህ እየፈጸምን ነው። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በአርቶቱ፣ ብርሃን ኃይሉ ደግሞ ምስልና ድምፁን በማቀናበር ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ ቆይተናል። እናንተም አብራችሁን ስለነበራችሁ እናመሰግናለን። ሰላም ጤና ስጥልን። ደህና ደሩ። Thank you.